ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ሰኞ ህዳር 6 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ህዳር 6 ቀን 713 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ዜና በማስከተልም ቦጊዜ ለኩሉ በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። በማከታተልም በ1911 ዓመተ ምህረት በተለያዩ ወራት በፍኖተ ዲሞክራሲ ተላልፈው የነበሩ ሐተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
በወሎ አሸባሪ ወያኔን ለመደምሰስ የሚደረገው ጦርነት እንደቀጠለ ነው። በፋኖ በልዩ ኃይልና በህዝብ ህብረት የሚደረገው የመከላከልና ወያኔን የማባረር ዘመቻ የወያኔን የውሸት ፕሮፓጋንዳ ለጊዜው እንዲቆም ያደረገው መሆኑን ታይቷል። በምስራቅ ወለጋ ዲጋ በተባለው ወረዳ የኦነግ ታጣቂዎች በወሰዱት ጥቃት በብዙ ሺህ የሚቆጠሩ የአማራ ተወላጆች መፈናቀላቸውን የዜና ምንጮች ዘግበዋል። ተፈናቃዮቹ ህይወታቸውን ለማዳን በየጫካው ተቀምጠው ያሉ ሲሆን እስካሁን የደረሰላቸው አካል ባለመኖሩ በከፍተኛ ስቃይ ውስጥ የሚገኙ መሆናቸውን ለዜና ተቋሞች ገልጸዋል። ወለጋ ውስጥ በባኮ አካባቢ የኦነግ አሸባሪው ብዛት ያላቸው የአማራ ተወላጆች ገድለው መኖሪያ ቤቶቻቸውንም አቃጥለዋል። በአካባቢው ያለው አዝመራ ሊታጨድ ጥቂት ቀናት ሲቀር የተደረገው የኦነግ ወረራ ተከትሎ አሸባሪዎቹ እህሉ ሳይታጨድ በማሳው ላይ እንዳለ ይከፋፈሉ እንደነበረም የአይን ምስክሮች ተናግረዋል። ከኦነግ አሸባሪዎች ጥቃት ይሸሹ የነበሩ አማራዎች የደበቁ የኦሮሞ ተወላጆች መኖሪያ ቤታቸው በእሳት እንደጋየና ባሳዩትም ርህራሄ የተገደሉ እንዳሉም ከስፍራው ከደረሰ ዜና ለማወቅ ችለናል። በምስራቅ ወለጋ ሆሮ አዲስ ዓለም ቀበሌ በኦነግ ሸኔ አሸባሪ ቡድን የተፈናቀሉና ለረሃብ የተጋለጡ ወደ 40 ሺህ የሚጠጉ ዜጎች የሰብአዊ እርዳታ እንዲደረግላቸው ጥያቄ ማቅረብ ከጀመሩ ወራቶች የተቆጠሩ መሆናቸውም ታውቋል። በሕክምናና በመድኃኒት ችግር ምክንያት ካለፈው መስከረም ወር ጀምሮ ከ10 ያላነሱ መሞታቸውም ተነግረዋል። በጅቡቲ የሚገኘው የአሜሪካ ጦር ከፍተኛ መኮንን በኢትዮጵያ ቀውስ የሚከሰት ከሆነ የአሜሪካ ወታደሮች ለዚሁ ምላሽ ይሰጣሉ የሚል ንግግር ካሰማ በኋላ የአሜሪካን ጦር የምታስተናግደው ጅቡቲ ለውጭ ጣልቃ ገቦች መድረክ የሆነች ነው የሚል ከፍተኛ የሆነ ጥርጣሬ ስጋት በሌሎቹ ዘንድ ተፈጥሯል። የተፈጠረውን ስጋት ለማስወገድ የጅቡቲ የውጭ ጉዳይ ሚኒስቴር በሰጠው መግለጫ ከጎረቤቶቿ ጋር ጥብቅ ግንኙነት ያላት ጅቡቲ በጎረቤት ሀገሮች ላይ ለሚደረግ ጣልቃ ገብነት መጠቀሚያ አትሆንም በማለት የሌሎችን ስጋት ለማረጋጋት ሞክረዋል። በጅቡቲ ቻይናን ጨምሮ የተለያዩ ሀገሮች የጦር ሰፈሮች እንዳሏቸው ይታወቃል። በአፍሪካ ህብረት ተወክለው አገዛዙና የወያኔ ቡድን ለማሸማገል እየተንቀሳቀሱ የሚገኙት የቀድሞ የናይጄሪያ ፕሬዝዳንት አሊሴንጎ አባሳንጆ በሰጡት መግለጫ የአማራ የኦሮሚያና የአፋር ባለስልጣኖች ጨምሮ ከሁሉም ወገኖች ጋር መነጋገራቸው ገልጸው ያነጋገሯቸው ክፍሎች ለሰላም ያላቸው ፍላጎት አሳይቷል ካሉ በኋላ ያለው ልዩነት ወደ ሰላም በሚወስደው መንገድ ላይ ብለዋል። ወደ ውይይት ለመግባት እንዲቻል ሁሉም አካላት ውጊያ ማቆም ይኖርባቸዋል በማለት ጥሪ አድርገዋል። በተመሳሳይ ዜና ሰኞ ህዳር 6 ቀን ከአሜሪካ የውጭ ጉዳይ ኃላፊ ጋር በኢትዮጵያ ጉዳይ ጋር ለመምከር ቀጠሮ የያዙት የኬንያው ፕሬዝዳንት ኡሁሩ ኬንያታ እሁድ ህዳር 5 ቀን ወደ አዲስ አበባ መጥተው ከአገዛዙ ባለስልጣኖች ጋር ተነጋግረዋል። ፕሬዝዳንቱ ይዘው የመጡት ጉዳይ ምን እንደሆነ ባይታወቅም የአሜሪካ ፍላጎትና ጥያቄ በማቅረብ የአገዛዙን ባለስልጣኖች ሐሳብ ለመሰብሰብ መሆኑን ይገመታል። ከጥቂት ጊዜ በፊት ኬንያ ወደ አሜሪካ ተጉዘው ከፕሬዝዳንት ባይደን ጋር መወያየታቸውም ይታወቃል። እሁድ ህዳር 5 ቀን በሱዳን ዋና ከተማ በካርቱም ከፍተኛ የተቃውሞ ሰልፍ ተካሂዷል። የተቃውሞ ሰልፉ ኢላማ ባለፈው ሳምንት መጨረሻ ላይ የሱዳን ጦር ዋና አዛዥ ያቋቋመውን አዲስ ወታደራዊ መንግስት በመቃወም ላይ መሆኑም ታውቋል። የሱዳን መከላከያ ሰራዊት የፖሊስ ኃይልና ሌሎችም የጸጥታ ኃይሎች ወደ ካርቱም አደባባዮችና ድልድዮች በመውጣት መንገድ የዘጉ ሲሆን ሰልፉን ለመበተን ባካሄዱት ተኩስ አንድ ሰው ህይወቱን ማጣቱንና ከ10 በላይ ሰዎች መቁሰላቸውን የሱዳን የዜና ተቋሞች ዘግበዋል። እስካሁን ድረስ በሱዳን ኢንተርኔት አገልግሎት የተዘጋ በመሆኑ ሱዳናውያን መደበኛ የጽሁፍ መልእክት በመላወጥ የተቃውሞ ሰልፎችን ለማካሄድ የቻሉ መሆናቸውንም ታውቋል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀዩ ዝግጅቶቻችን ጋር አብራችሁን ቆዩ።
የሰኞ ህዳር 6 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ቦጊዜ ለኩሉ ለሁሉም ጊዜ ያለው ለጠብም ጊዜ ያለው ለርቅም ጊዜ ያለው ለሰላም ጊዜ ያለው ለጦርነት ጊዜ ያለው ጊዜ የማይፈቅደውን ሁኔታ ምንኛ ይቻላል ማለት ብንከጅልም ሊሆን የሚችል አይደለም። ሁኔታዎች ተበለሻሽተው ጦርነት ከፈነዳ በኋላ ትጥቅ መፍታትን መስበክ ብልህነት ወይም ሰላም ወዳድነት አይደለም። ለወያኔ አጋር ምሰሶ የሆኑት ምዕራባውያን የሰላም ሰበካቸው አንድም ወያኔን ከቀውስ ለማውጣት አሊያም በቀጥታ ለመጥቀም መሆኑ እየታየ ነው። ወያኔ እርዳታ እንዳላገኝ ተከብቢያለሁና ከበባው ይነሳልኝ ሲል ቢደመጥም ለተኩስ አቆሙ የሚገፋው ዋናው ቀድመ ሁኔታ ግን አማራው ደሙን አፍስሶ ያስመለሰውን መሬት መልሳችሁ ስጡኝ የሚል ነው። ፈረንጆቹ ምዕራብ ትግራይ ብለው ያጸደቁለትን መሬት ማለት ነው። ዓለም ምዕራብ ትግራይ ተብየው የተዘረፈ መሬት ተገንጣይ ትግራይ እውን መሆኗ ይበልጥ ያጠራጥራል። ከሱዳንም መዋሰን አይቻላቸውም። ስለዚህም የአማራውን መሬት መልሶ መያዙ ለወያኔ የህልውና ጥያቄ ሆኖበት ይገኛል። ማን ጀመረው? ማን ጦርነቱ ተፋፍሞና ብዙ ህዝብ አልቆ ባለበት ወያኔ የሚገባውን ቅጣት ሳያገኝ በመሃል ላይ በአሜሪካ ተዛስ ኮሎኔሉ ትግራይን ልቀቁ እዝ በመስጠቱና ጦሩን ከትግራይ በማስወጣቱ ወያኔ ነፍስ ዘርቶ እንደገና ትግራይን ሊቆጣጠር ችሏል። ገፍቶም ይኸው አዲስ አበባ መጣውባችሁ ሊለንም በቅቷል። የኮሎኔሉ አጫፋሪዎች ከትግራይ ለምን እንደወጣ ለማስረዳት ማጠየቂያ ሊደረድሩ ቢጥሩም ማንንም ሊያሳምኑ አልቻሉም። ወያኔም ነፍስ ዘርቶ በሰሜን ኢትዮጵያ ሆነ በአፋር ህዝብ ላይ ለፈጸመው ፍጅት ተጠያቂው ማን ነው ስንል ያገዛዙን ድርሻ ልንሸፍን ልንከደም አንችልም። ማን ሐቀኛ ወዳጅ እንደሆነ ማወቅ የሚቻለው በችግር ጊዜ ነው እንደተባለው ኢትዮጵያ ፈተና ውስጥ ስትገባ ወዳጅ ጠላትን ለመለየት ብዙዎችን ረድቷል። የወያኔ ወዳጅ አሜሪካ የህዝብን ትግል ማጅራት መጣ ኮሎኔሉን ለስልጣን ስታበቃ ያጨበጨቡ ሁሉ አሜሪካ አቋማ ከወያኔ ጎን ሆኖ መቆየቱን መረዳት ተገደዋል። የኮሎኔሉ የስልጣን ጥምና የወያኔም አብሪት በሁለቱ ቡችሎች መሃል የከረረ ጠብ ይጭርም የሻቢያን ሚና ሳንረሳ ማለት ነው የኢትዮጵያን ብሔራዊ ጥቅም ወደ መጠበቁ አላዘነበለችም። ወያኔ ድጋፍ ለመግዛት ብዙ ሚሊዮን ብር ቢያፈስም ጋዜጠኞችንም የገዛ ቢሆንም ዋናው ጉዳይ ግን አሜሪካ ብሔራዊ ጥቅሜን የሚያስጠብቅልኝ ወያኔ ነው ብላ ማመኗና ለጥፋት ኢትዮጵያ እርኩስ ዘመቻ ተባባሪ ሆና መገኘቷ ነው። የወያኔን እብሪት የናቀችው ህዝብ ባጭር ጊዜ ያስተነፈሰው ሲሆን አሁንም ባጭር ጊዜ ወያኔን ሊያደባይ እንደሚችል ጥርጥር ባይኖረንም በወሎው ሁኔታ እንዳየነው በምን ሻጥር የህዝብ ክንድ እንዲላላ እንደተደረገ ለህዝብ ግልጽ ነው። በእህል እርዳታ ሽፋን ወደ ሱዳን መውጫ ለወያኔ ሊሰጡ የሚፈልጉት ለተራበው አዝነው ሳይሆን እንደቀድሞው ረሃብ እህልም መሳሪያም ሊያጓጉዝለት በሚል ነው። ተኩስ አቁም አድርጎ ሁሉም እነበረበት ይመለስ ሲሉ ደግሞ ህዝብ በደሙ ያስመለሰውን መሬት ለትግራይ ይስጥ ለማለት ነው። ወያኔ አዲስ አበባን ቢይዝ በሰላም ተደራድሎ ሊገዛ ከቶም እንደማይችልም ስለሚረዱ በኮሎኔሉና በወያኔ መሃል እርቅን መስበኩ የተሻለ የሚያዋጣ ነው ብለው ያምናሉ። ሌላ መውጫቸው እቅዳቸውንና የጃዙር ቀኝ ገዢ ፍላጎታቸውን የሚያከሽፍ መሆኑንም የሚስቱት አይደለም። ኢትዮጵያን ለዘመናት ሲመኙ እንደነበሩት ወደ እርስ በርስ ጦርነትና ግንጥልጥል ቢወስዱም አካባቢውን ብቻ ሳይሆን መላ አፍሪካንና ራሳቸውንም እንደሚረብሻቸው መገንዘብን ተገደዋል። ይህን ግንዛቤ ካጡ ግን የሚጠሉትን አማራን አያጠፉ ኢትዮጵያን ግንጠላ የሚሉት አይሆንላቸው ቀውሳቸው ይባባሳል። የሁሉ እንዳለ ሆኖ የኢትዮጵያ ህዝብ ያለው አማራጭ አንድነቱን ጠብቆ የጀመረውን ግዳጅ መወጣት ነው። ተኩስ አቁም ሰላም ቅብጥርሴ በሚል ሽፋን ለወያኔ እንደገና እድል ከተሰጠው የኢትዮጵያ መከራና ጉዳት የሚያበቃ አይሆንም። ለህዝባዊ ፍራት ያደረግነው ረጅም ትግል ይጓተታል ድልም ይርቀዋል። ክብር ለኢትዮጵያ አንድነትና ህልውና መስዋዕት ለሆኑትና ለሚሆኑት አንድነታችንን ጠብቀን ዘረኞችን እናውድም።
አይ ነፍሰኛ አልከኝ። ነፍሰኛ አዎ ነፍሰኛ አዎ ነፍሰኛ ነኝ። ነፍሰኛ አልከኝ እኮ ነፍሰኛ አሁን እኔ ነፍሰኛ የዳር የድንበሬ ያገሬ ዘበኛ ከዛም የነፍጠኞች ልጅ ነኝ ያጥንታቸው ፍላቅ የደማቸው ውጤት ሞቶ ያከበሯት የኢትዮጵያ ባለት በነፍስና በነፍስ ልዩነቱን ሳታውቅ እነሆ ግማሽ ሙት አመት ከተጣላካት የነፍጠኞች ልጅ ነኝ አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ከሃዲ ወያኔ ነጻነት የማያውቅ ሸክም ወዳድ ገኛ በገዛው ይምላል ሲነሳም ሲተኛ እኔ ልሙት ብሎ ጭራሽ አይነሳም የወራሪን ጫማ ይሻለዋል መታ ነጻ ሁና ከሚያይ ውድና ታገሩ ለፋሽስቶች ግቢ ዋርድያ መሆን ነው ኩራትና ክብሩ ነጻነትም ያው ሸክም ወዳድ ገኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ መስሎ ሲለኛል ነፍጠኛ አዎ ነፍጠኛ ነኝ ሸዋረ ገልገሌ የቋራ ፊት አውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመተ አምረረው ብለ ቢትወደድ አዳነች ያጃ ካማ ኬሎ ነፍስ ተሸክሞ ተዋግተው አዋግተው ወራሪን አባረው ባያስረክቡ አገር በየደረስንበት ውርደት ልብስ ሆኖን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ አሁ ነፍጠኛ ነኝ ሀብተ ጊዮርጊስ ደናግዴ ባልቻ አባ ነግሶ እነ አብርሃም ደግሞ ጫ በላይ ዘለቀ አሉላ አባ ነጋ እምዬ ምኒልክ ጣይቱ ቡጡሉ ዘር አይደረሰና ጅግናው አብዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በነዚያ ነፍጠኞች ነፃ ባንወጣ ሁነን ኖር ነበር ከማጋጎዣ አህያ እናገኛ ገንበጣም ጎባጣ አዎ ነፍጠኛ ነኝ በነፍስና በነፍስ ልዩነቱን ሳታውቅ እነሆ ግማሽ ሙት አመት ከተጣላካት አዎ ነፍጠኛ ነኝ በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋራሽን ተራሩን ተራራ ሰንጥቀው ባኖራት ኑሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳላ በሻው በጀርባው ላይ አዝሎ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጭኖ ያጓጉዝ ነበር በነፍስና በነፍስ ልዩነቱን ሳያውቅ እነሆ ግማሽ ሙት አመት ከተጣላ ከሀቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናደ አዎ ነፍጠኛ ነኝ አዎ ነፍጠኛ ነኝ አዎ ነፍጠኛ
በጥብጥ የዛዋ በጥብጥ ያመጣል በገዛገሩ አምባገነንነትን ሊያሳፍን ቆርጦ የተነሳው ዘረኛሹም ለሱዳን ህዝብ የሽግግር መንግስት ተሟጋጅ መስሎ የነሱንም ትግል ያደናቀፍ ዘጥ ተያይዞታል አገዛዙ ገና ከመነሻው ፀረ አማራና ዘረኛ ሆኖ በመገኘቱ እና አገራችንን በጽንፈኞች እያስናቱ በመሆናቸው ይህ የዘሩት ብጥብጥ ዛሬ ሰላምን ሳይሆን ይብስ ጦርነትን አስፎላቸዋል። ነገሩ ተጀመረ እንጂ አላከተመም። የፈረደበትን አማራ ለማጥቃት የተጠነሰሰው ሴራና በጭቃሽሞች ላይ የመፈንቅል ሙከራ ባልገመቱት ደረጃና ይዘት ገና የሚበጠብጣቸው መሆኑን ከወዲሁ መናገር የሚቻል ነው። ሹሞቹ ወያኔ ኦነግ ሁሉም በተለይ በአማራውና በኢትዮጵያ ላይ ተነስተዋል። የወያኔ ፍጥረኞችን ባደረዳዶች ላይ የከፈቱት ጸያፍ ዘመቻ የዚሁ አካል መሆኑ ምንም አያጠራጥርም።
ጸረ አማራው አቋም ምክንያቱ ጸረ ኢትዮጵያነት ነው። በነ ወያኔና ባዕዳን ግምት ኢትዮጵያን ለማጥቃት አማራን ማደባየት ወሳኝ ነው ብለው ያምናሉ። ኢሳያስ አፈወርቂ ከመጣ በፊት እውነት ለሚል መጽሔት በሰጠው ቃለ መጠይቅ ከአማራው በስተቀር ስለ ኢትዮጵያ አንድነት የሚጨነቅ የለም በሚል ኢታሪካዊ ውሸቱን አስተምቶ ነበር። የትግራይ የፊውዳል ረዘርቫቶችም ራሳቸውን ወያኔ ብለው ብቅ ሲሉ ይህንኑ ሐሰት በማጠንጠን ትግላችን ጸረ አማራ ነው ብለው ብቅ ማለታቸው ዛሬ ስባት ነጋ የተባለው ሙያተኛ ዋሾን ይክድ ቢሞክርም የምናስታውሰው ነው። የሻቢያን ስህተት ህዝብ በባድመ ግልጽ አድርጎ ተርታል። የዘረኞቹ ጽንፈኛ አቋማቸው ሃይማኖታዊ ይዘት ካለው ይህ ዘመቻቸው በክርስትና ሃይማኖትም ተዋህዶ ላይ መሆኑ የሚታይም ሆኗል። አማራና ክርስቲያንን በሜንጫ ያሉን የሹሞቹ የክብር እንግዶችን ያስታውሷል። ከሞቱ መቶ ዓመታት ባለፋቸው አጽዮች ላይ የሚነዛው ሐሰትና እየተከለሰ በመቅረብ ላይ ያለው ታሪክ ተብዬም ቅፈት እያተነጣጠረው በኢትዮጵያ ላይ ነው። ኢትዮጵያዊነትን ፍልስፍሱን ለማውጣት ወያኔ በባዕዳንና ሻቢያ ድጋፍ ለስልጣን ሲበቃ በቅድሚያ ህዝቡን ከፋፍሎ በተለይም አማራውን ማደባየት ነበር ዋና ተልእኮው። ኢህዴን በአዴን የተባለውን መጋዣ ተጠቅሞ የፈጸመው ወንጀል ሁሉም ያውቀዋል። ይህን የክፍፍል ሴራ ህዝብ በጣሶ ጥሎት በጎንደር ታሪካዊ ሰልፍ ደማቸው ደማችን ነው በሚል የሁሉንም ኢትዮጵያዊነት በማስደራገጥ ያደረገው ትግል ነው ለወያኔን ቀውስ ዋና ምክንያት የሆነው። ይህንን የህዝብ የኢትዮጵያዊ ህብረት ለመበጣጠስ ባለመቻላቸው ባዕዳን የወያኔን ስርዓት ለማዳን ያውጠነጠኑ ሴራ ሹሞቹን ለስልጣን አብቅቶ ለውጥ የመጣ አስመስሎ የህዝብን ትግል ማፈን ነበር። ይህ ዛሬ ለሁላችንም ግልጽ ሆኗል። ሹሞቹን ኢትዮጵያዊና አዲስ የለውጥ ኃይል አስመስሎ ለማሻሻት ማለትም 27 ዓመታት ከወያኔ ጉያ የከረሙትን ሌላ አድርጎ ለማቅረብ ቢሊዮኖች ዶላሮች መውጣታቸው ብቻ ሳይሆን የባዕዳን ቀጥረኞች በነቂፍ ለፈስ ደግፍ ተብለው ህዝብን በሰፊው አደናግረዋል። ህዝብ የሚረሳቸው ወንጀለኞች አይደሉም። ለኢትዮጵያ የቆሙ መስለው ለኢትዮጵያ እንቅስቃሴና ዘመቻ ያደረጉትን ፌሽዎች በእርግጥም ህዝብ ጊዜ ጠብቆ ይፋረዳቸዋል። በሰበብ አስባቡ የአማራ ክልል በሚሉት የፌዴራል ጦር የሚሉትን ለማስተማራትና ህዝብን ትጥቅ ለማስፈታት ሲንጠነጠን የነበረው ተግባራዊ ሊሆን ተቃርቧል ማለት ይቻላል። ዛሬም ፌዴራል የሚባለው ጦር የሀገር ሳይሆን የአንድ ብሔር ወኪል ጦር ነው። ትላንት የትግራዩ የወያኔ ነበር፣ ዛሬ ደግሞ ኦሮሞ ነኝ ባዩ ኦዴፓን ነው የሚወክለው። ሰመቤቱ የዘረኞቹን ዓላማ ከግብ ለማድረስና በተለይም በአማራው ላይ ፍጅትና ማፈናቀልን ለማስፈን መሆኑ ላይ ምንም ጥርጣሬ ሊኖር አይገባም። የዘረኞቹ ግብ ኢትዮጵያን ለማፍረስና ነፃ ኦሮሚያ የሚለውን የኦነግ ግብ እውን ለማድረግ ነውና አማራው ላይ ጥቃቱ በሰፊው የሚቀጥል እንጂ የሚቆም አይደለም። ህልውናውን በስልትና በቆራጥነት መከላከል ደግሞ የሚመለከተው የኢትዮጵያ ህዝብ ሁሉ ግዳጅ ነው። ወያኔ በቀደደው የዘረኛነት ቦይ ገብቶ በመፍሰስ ወያኔን ለማሸነፍ መጣሩ ከንቱ ነው። ወደምንሰማው መለስ ስንል የሀገርን ዕጣ ፈንታ ባይመለከት ኖሮ አስቂኝ ብለን ባለፍ ነው ነበር። መፈንቅለ መንግስት የሚባለው ማዕከላዊውን አገዛዝ ለማስወገድ የሚደረግ ወታደራዊ እርምጃ ነው። መፈንቅል በትልት የሹሞቹ አዲስ ግኝት ነው ብንል ማጋነን አይሆንም። በባህር ዳር መፈንቅል ያውም ጦሩን ሳይዝ ያገዛዙን ጦር በቁጥጥር ሳያስገባ ምን ሊፈይድና ምንስ ሊያመጣ ነው? መፈንቅል ከመባሉ ወዲያውኑ የተወሰደው እርምጃ ቀደም ያለ ዝግጅትንና ቀነበርን መጠቆሙም አልቀረም። በግልባጩ ግለሰቦቹን ለመያዝ ለማፈን ሙከራ ላይ ዘረኞቹ ተመተው ውስጥ እንደሆነ ቡራዩና ለጣቡን አልሰማሁም የጌዴውም የተጋነነ ወሬ ነው ባዩ ሹምስ ከመሰው ወታደራዊ ልብሱን አጥልቆ ለመግለጫ በቃ። በአጭር ጊዜ ሁሉም ግልጽልጹ እንደሚወጣ ጥርጥር የለውም። እስከዚያው ግን ሹሞቹን ለስልጣን ያበቁት ባዕዳን እጅ እጅ ያለ ውዳሴያቸውን እንደገና መጠረቁን ተያይዘውታል። የፖለቲካ እስረኞችን ለቀዋል ይላሉ። ውሸት። አብዛኞቹ አሁንም በእስር ላይ ናቸው። ኢኮኖሚውንም አሳደጉ ይላሉ። ህዝብ የሚቀረነው ሐሰት ሁሉን የፖለቲካ ድርጅቶች አቀፉ ይላሉ። ይህም ሌላ ውሸት። አንድም የወያኔ ጸረ ህዝብ ህግ አልተሻረም፣ ደብዛቸው የጠፋ እስረኞች አሁንም አልተገኙም አልተፈቱም። የስርዓቱ አጫፋሪ ሴቶች ስልጣን አልባ በሆነ መንገድ መሾማቸው የሴቶችን መብት መረጋገጥ አያበስርም። የሀገሪቷን ሀብት አየር መንገዱን ጭምር ለግል ይዞታ ሊያቀርቡ ነው ብለዋል። እውነት ሊዘርፉን ፈላጊዎችም ይፈነድቁ ይገባናል ባይነን። መብራት በፈረቃ ውሃ ታስቦ ይደር፣ የኑሮ ውድነት ሰማይ፣ ደህንነት በገፍ። ህዝብና ባዕዳን የሀገራችንን ሁኔታ በአንድ መልክ አያዩትም። ዛሬም መፈንቅል ተሞከረ በሚል አማራውን ስልጣን ስላጣ ተበሳጭቶ ተነሳ የሚለው ሸጥ ማንንም ኢትዮጵያዊ አያሳምንም። እኛም አውቀናል፣ ጉድጓድ ልሰናል ያልነው ገና ከጠዋቱ ነው። ሂደቱ ያለው ይዘት ጸረ ኢትዮጵያና በዚያም ልክ ጸረ አማራ ነው። ወያኔና ሻዕቢያ እንዲሁም የኦነግ አይነቶች በሞላ ለኢትዮጵያ የቆመውን ዜጋና ኃይል ሁሉ በጠላትነት ፈርጀው ሲያጠቁ የከረሙ ናቸው። የአባንም አባይ ኢትዮጵያ ትምክህተኛ አማራ ብለው ሲወጉት የከረሙት ለኢትዮጵያና ለህዝቧ አልበገር ብሎ ስለቆመ ነው። የኢህአፓ ጠላቶች የኢትዮጵያ ጠላቶች ሁሉ ናቸው። አረብ ተባለ አሜሪካ፣ ወያኔ የተባለ ሻዕቢያ ወይም ቅጥረኛና ባንዳ ሲጨንቃቸው ድርጅቱን ራሱን ጸረ አማራ ሊሉ ሸንከል ደፋቀና የሚሉም ብቅ ብለዋል። ወደው አይስቁ ብንል ይገባናል። ሹሞቹ የህዝብን ፍላጎት ተጻረው የሽግግር ሂደት የተባለውን ለሱዳን እንጂ ለኢትዮጵያ እምቢኝ ብለው ያው የተለመደውን የወያኔ ኢህአዴግ የተጨበረበረ ምርጫ ወስነውልን ኢህአዴግን እናስቀጥላለን ብለው ዝተውብን፣ ዘረኝነትን አስፍነውና ጽንፈኞችን አሰማርተውብን ብጥብጥን ያሰፈኑ ራሳቸው ናቸውና ሰላምን ቢመኟትም የሚያገኟት አይሆንም። ህዝብም አገሩን ለማዳን በሁሉም መስክ መታገልና መዋደቅ ግዴታው ነውና መታገሉ ቀጣይ እንጂ የሚያከትም አይሆንም። ነብይ ለሚሉት ሹም ይህን መንገር ድፍረት እንደማይባል ተስፋ አለን። ኢትዮጵያ ለዘላለም ትኖር፣ ኢህአዴግ ይውደም፣ ለሀገራችንና ለመብታችን ትግላችን ይቀጥል።
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ
የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቁ አይጣል ከህይወት አሰፋ። የተከበራችሁ ውድ ፍኖቶች፣ ነገ ላይ ምን ሊሆን እንደሚችል የማናቀው የዓለም ገጽታ ዛሬ በድንበር የለሹ የጤና ችግር ስትናጥላ ስትናጥ የምታድረው ዓለም አምና ይሄኔ ይህ ይመጣል ብለን ያልጠበቅነውን የዘንድሮ ዱብዳ ስታስተናግድ የኛው የደፈረሰ ተውሳካ ማስተዳደር ደግሞ በሌላ በኩል ተደርቦ ለተቀን እንደ ተግማማ ከነጥምር ስቃያችን ጉዟችን እየረዘመ ነውና ለጤናችሁ እንደምን አላችሁልን? በመድር ያለውን ሁሉ ጨርሰናል። ካሁን በኋላ የምንጠብቀው የላይኛውን ነው በማለት አሳዛኝ ንግግር ያሰሙት የጣሊያኑ የበላይሹም የኛዎቹ ጥምቦች ዘር እየለዩ እንደሚያጠፉት አይነት ግፍ ሳይሆን ዘርና ቀለም የማይለይ መቅሰፍት ነውና የተላከብን በማንኛውም መንገድ ካንጃበበብን ሞት ለመትረፍ ከድኩማን ሴረኛ ባለስልጣናቶቻችን የምንጠብቀው ሳይኖር የነገዋን አገራችንን ለማየት እንመኛለንና በአገራት ፍይቡድን ላይ የምናካሂደው እልህ አስጨራሽ ትግል እንዳለ ሆኖ ከኮሮና ወረርሽኝ እንተርፍ ዘንድ ጥንቃቄያችንን ደርበን ሁላችንም ተግተን በመጸለይ ፈጣሪያችንን እንለምን ይያልኩ። ወደ ዛሬው መጣጥፌ ላምራ። ለዛሬው መጣጥፌ የመረጥኩት ርዕስ ከወቅታዊው የሀገራችን ጉዳይ ጋር የማይገናኝ መስሎ የሚታያቸው አድማጮች እንደሚኖሩ አምናለሁ። ነገርን ከስሩ ውሃን ከጥሩ እንዲሉ ዛሬ ላይ እየደረሰብን ያለው ግፍና መከራ ተንከባሉ የመጣብን ከተቀለበሰ አብዮትና ከተበረዘ የማህይማን ፖለቲካ ዘንድ መሆኑ ጥቂቶች ለማመን ባይፈልጉም ብዙዎች የሚያውቁት ሀቅ ነው ከሚል የተነሳ ነውና አድማጮች እንዲገነዘቡልኝ አሳስባለሁ። የፈሪ ሳይሆን የጀግና፣ የባንዳ ሳይሆን ያርበኛ፣ የወረኛ ሳይሆን የጦረኛ ውድ ደም ተገብሮበት መጣ የምንለው አብዮት መነሻውን ስናቀው ሳለ መደረሻውን ስናጣው የኖር ነው። የኢትዮጵያ አብዮት ደም ከቀመሰ በኋላ የውሃ ሽታ ሆኖ የከባበት እየጠፋን ጥቁር ያዘን ልብስ ለባሾች ሆነን መኖራችን አንደኛው የተቀልባሽ አብዮት ጠንቅ መሆኑ ነው። መቋጫ ለሌለው እልህ አስጨራሽ ትግልም ተዳርገን በታሪክ ዘንድ የማይረሳ መስዋዕትነትን መክፈላችን ሁለተኛው የዚሁ ክስተት አብይ ገጽታ ነው። የቀማኛ ሲሳይ የሆነው መንገደኛው ፖለቲካችን ደግሞ ውሎ ሳያድር በሽፍታ እየተዘረፈ አጨብጭበን የምንቀርበት ጉዳይ ሌላኛው የብርዝ ፖለቲካችን አበሳ መሆኑን ልንረዳ ከመቻል በቀር ሌላ አማራጭ የለንም። ይህ እንግዲህ መቼስ ማልጎደኒ መሆኑ ነው። አገር ወዳዱ ታጋይ ወጣት በፍቅር ነዶ ለተጨቆነው ወገኑ ሻማ ሆኖ ሲቃጠል እንዳበደ ውሻ ሰው ነክሰን እንሙት ያሉ አራዊቶችም እንደነበሩ የታሪኩ ቀዳሚው ተነጣይ ክፍል ሆኖ አልፏል። በህዝብ ትግል ላይ መሰናክሉ በስቶ ማለዳ የተጀመረው የነጻነት ጉዞ ረፋዱ ላይ ዱካው ሲጠፋና በመተኩ የተበረዘ ያምባገነኖች ፖለቲካ ጎዳናውን ሲይዝ ደግሞ አብዮት እንደነ ሻለቃ መንግስቱ ባሉ በልተው በሚጮው ጅቦች አማካኝነት ጉዳዩ ያበቃለታል ማለት ነው። የተከበራችሁ ውድ ፍኖቶች፣ ነገርን ነገር ያነሳዋል እንደሚባለው ሆነና ሐሳቤን በጀመርኩት ቅርጽና ይዘት አስጉዤ ወደ ማጠቃለያው አካባቢ አደርሰዋለሁ ብዬ ባሰብኩት መሰረት ወርድና ቁመቱ እንዳይዛነፍ ጥረት ለማድረግ ሞክሬያለሁ። ምናልባትም በሐሳብ ፍሰት ላይ መፋለስ ሊኖር ስለሚችል
አድማጭን ይቅርታ እየጠየቅ ወደሚቀጥለው ጉዳይ አልፋለሁ። የህዝብን የዋህነት በተመለከተ ወደ በኋላ ላይ የምለው ቢኖርኝም የሚቀለበስ አብዮትንና የሚበረስ ፖለቲካን በተመለከተ ከገዢዎች አንጻር ምን ገጽታ ይዞ እንዳለፈ ጥቂት እንድል ይፈቀድልኝ። የአፍሪካ ህዝቦች ከሚታወቁባቸው አያሌ ገጽታዎች መካከል ባምባገነን ገዢዎቻቸው ተረግጠው መገዛትና የባርነት ቀንበርን ያለመሰልቸት መሸከም ባንድ ወገን ሲሆን፣ ጭቆናን አልቀበልም ብሎ ጨካኝ መሪን ለመታገል እልህ አስጨራሽ ትግል ለማካሄድ ጫካ የገባን ታጋይ ደግሞ በሌላ ወገን እናያለን። አርበኛና ባንዳ ባንድ ላይ በሚፈጠርባት አህጉር አፍሪካ የኛን ያልተደረች አገር እንወሰድና እንደ ድል ሆኖ እርኩስ ገዢ ተለይቷት የማታውቅ መሆኑን ማንም ሊጠራጠር አይችልም። ለጨካኝ አምባገነኖች ልብ መደንደን አይነተኛ ምክንያት ህዝብ የራሱ ድርሻ ያለው መሆኑን በርግጠኝነት መናገር ቢቻልም እንዴት ለሚለው ጥያቄ በዚህ መጣጥፍ መጨረሻ ላይ የምገልጸው ስለሚኖርኝ ወደ አምባገነን መሪዎች ጉዳይ ላምራ። ከነገስታት ዘመን መጨረሻው ላይ ብቅ ካሉት ፍዩም እግዚአብሔር ተብዬ ከባድ እድሜ ዘልዛላው ንጉስ ብንጀምር ዘለግባለው የንግስና ዘመናቸው ወቅት በክፋት ጀምረው በክፋት የጨረሱት እኚሁ የክፉ መንፈስ ባለቤት ህዝብን አፍነው እንደገዙ የሚጠራጠር ኢትዮጵያዊ የሚኖር አይመስለኝም። ያነሳሳቸው ዘውግ አወዛጋቢ የሆነው አልጋወራሽ በአማራ ስም ነጭ ለባሾቻቸውን በዙሪያቸው ኮልኩለው እጅግ የናጠጠ የቅንጣት ኖሯቸውን ሲኖሩ አፈር እየገፋ ይኖር የነበረውን ደሃ ገበሬ የት እንዳለ ሳያውቁ በመሳፍንቶቻቸው በኩል ደሙን ሲመጡት እንደነበርም አሌ የሚል ካለ አንድም የሥራቱ ተጠቃሚ አሊያም ደግሞ ኢትዮጵያዊ ያልሆነ ሰው መሆን አለበት ላለው። ንጉሡ ክፉ ቀን ይመጣል ብለው ሳያስቡ ዓለም ዘጠኝ እንዳሉ የህዝብ ብሶት ደስታ እየመሰላቸው በዙሪያቸው የነበሩትን መኳንንቶቻቸውን ለጅብ ጥለው የውሻ ሞት ለመሞት በቁ። ከአርባ ዓመታት በላይ የቆየው ግፍ ፍርዱን አገኘ ማለት ሆነና ከሞቱ አሟሟቱ እንዲሉ እንዳገራችን ባህል የእዝን ንፍሮ እንኳ ሳይዘገንላቸው በቁንጦት የኖሩባትን ምድር በአሳዛኝ አሟሟት ለመለየት በቁ። ውድ ፍኖቶች፣ ትሻልን ሰድጄ ትብስን አመጣው የሚለውን አባባል ልጠቀም ፈለግኩና ከንጉሡ በኋላ የመጣውን ሳስበው ደግሞ ሐሳቤን አነሳው። በዚህም መሰረት ዘልዛላው የንጉሡ ዘመን እንደተዘጋ መንግስቱ የሚባል የሰው ደም ከጠጣ በኋላ ስጋውን በልቶ አጥንቱን የሚግጥ የሐራሪው ስደተኛ ውሻ ተተክቶ እናት የልጇን ስጋ እንድትበላ እስከተገደደችበት እጅግ ዘግናኝ ወቅት ላይ ተደረሰና አብዮት ጠባቂዎች ንጹህ ደም አፍሰው የሚፎክሩበት የድፍን መሐይማን ደርጋዊ ዘመን አለፈ። አንጃና ሾካካ መኢሶናውያን በአብዮቱ ጥግ ተለጥፈው በጎዳና የሚፈሰውን የንጹሃን ታጋይ ደም ሲጋቱ ባየናቸው መጠን ዛሬ ስናስታውሳቸው እንዴት እንደሚቀረሹን እነርሱ ባያቆም እኛው ልንነግራቸው በወደድን ነበር። ዳሩ ግን የሚጸጸት ህሊና የላቸውምና ሊሰሙን ሞታቸው ነው። እግራቸውን በወጉ ሳይታጠቡ ያድሩ የነበር ምድረ ጋግርታም ያብዮት ጠባቂዎች በጨቀያ አንጎላቸው ቃታ እየሳቡ እልፍ አላፍ የባለብሩህ አእምሮ ባለቤት የሆኑትን ታጋዮች እንደጨረሱ ስናስበውማ ምን ያክል እንደሚዘገንነን ንስሐ ሳይገቡ አሁንም ባረመኔነት ሕይወት ውስጥ ላሉት እርኩሳን የደርግ ካድሬዎችና የቀበሌ ጽሕፈት ቤት ኃላፊዎች ሁሉ መናገርም በተቻለ ነበር። ግፍ እግር በእግር እየተተካ የዛሬው መናኛ ግለሰብ መጥቶ ኢትዮጵያ የጨምላቆች መፈንጫ ከመሆኗ በፊት ወያኔ እከኩን አራግፎብንና የእርሱን እከክ እኛ ተሸክመን መላ ሰውነታችንን ስንፎክት መክረማችን ማንም ጤነኛ ህሊና ያለው ሁሉ በቅርብ የሚያስታውሰው ነው። አለ የተባለውን ግፍ በሙሉ ፈጽሞብን የሄደው ወያኔ ልንናገረው የሚሰቀጥጠንን የመከራ ማዕት ሁሉ አውርዶብን መቀሌ ላይ ሲሸልል ኢትዮጵያ የአርበኛ ቀርቶ የባንዳ መሆኗ ሳያንስ ሌላ አዲስ ገብ ንፍጦች የሚርመሰመስባት አገር ለመሆኗ መታዘብ ለቻለ ዜጋ ሁሉ ቁልጭ ያለ ገሃድ ነው። የረህት ጭንቅላት ተሸክሞ አገር መምራት ምን ያክል ከባድ እንደሆነ ሳያቁት የተዘፈቁት ዘመናኛዎቹ ጽንፈኝነትን አንግሰው ዘረኝነትን ሊተክሉ ካላቸው ጽኑ የሆነ የበታችነት ጠንቅ አንጻር መሆኑ ወደ በኋላ ላይ ለጠቅሰው ባሰብኩት የህዝብ ችላባይነትና አሜን ብሎ የመገዛት ልማድ ማዳበር ሰበብ እንደሆነ ሁሉም የሚስማማበት እውነታ ይመስለኛል። ይህ ሁሉ ደግሞ የሚሆነው የሌላ ሳይሆን የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቋይ አድርስ የሚያስብል በመሆኑ ነው። የህዝብ ትግል አሁን ታይቶ ወዲያው በሚጠፋ አብዮት ታጅቦ ሲጓሳለ የነቀዘ ፖለቲካ የሚቀበለው ከሆነ የህዝቡ ጣፈንታ ቆሞ እንዳልቃሽ አዛኝ ብሶትን ደርቦ መወዝወዝ ብቻ ይሆናል። ይህ ሲከሰት የኖረ የታሪክ ክፍል በመሆኑ አሁን ላይ ሆነን የትናንቱን እናስታውሳለንና የዛሬዎቹም ሊጨማለቁብን የበቁት ሲወርድ ሲዋረድ ከመጣው ያፈነህ ግዛው ልማድ መሆኑ እነርሱ ባይሰሙም እኛው ለመናገር እንገደዳለን። ውድ ፍኖተዎች እንዲሁም አድማጮች የስልጣን ጥማት ጭንቅላታቸው ላይ ወጥቶ ፍዳቸውን ስለሚያዩት የኦሬፓ ብልጽግና ባለስልጣናት የምለው ይኖረኛል ባልኩት መሰረት ከህዝብ ይልቅ እነርሱን አስቀድመው ለቅንጦት ኑሮና ለከንቱ ስልጣን ውዳሴ እየተተራመሱ መሆናቸውን በጥቂቱም ቢሆን የተወሰነ ነገር ልበል። ረህጥነታቸውን ተሸክመው ከልክ ባለፈ የዝቅተኝነት ስሜት እየተናጡ ስልጣን ላይ ተጎልተው ታሪካዊ የአገር ጥፋትን ለመፈጸም የሚጣደፉት የኦዴፓ ግራዝማቾች አያበሬ በሬ ሳሩና የህና እንዲሉ በስልጣን ጠኔ ጭንቅላታቸው ተመትቶ በቅዠት አዙሪት ላይ መገኘታቸው የሚሆኑትን አጥተው ስለሚወራጩት ሁኔታ አይቶ መረዳት ይቻላል። ከዚህ ግባ የሚባል ክህሎት የሌላቸው እኚሁ የግዑዛን ስብስብ ባገኙት አጋጣሚ ሁሉ ግብዝነታቸውን ይፋ አውጥተው እርቃናቸውን የቀሩ መሆኑን ደግሞ በትንሹም ቢሆን መጠቆሙ ተገቢ ለመሆኑ አጠራጣሪ አይሆንም። ለስሙ ካልሆነ በስተቀር መሰረታዊ ለሆነ የቤተሰብ ምጣኔ አገልግሎት የሚሆን የግንዛቤ ማስጨበጫ ትምህርት እንኳን የተነፈገው ሰፊው የኦሮሞ ህዝብ በቤተሰቡ ብዛትና ባለው አመታዊ ገቢ መካከል ያለው አለመጣጣም ሳይንስ በአምባገነኖቹ ተንኮል ምክንያት ሰው ሰራሽ በሆነው የኑሮ ውድነት ሰበብ ምንም እያደረጉለት ባለመሆኑ ምክንያት ኦዴፓን አመኔታ እንዳይጣልበት ካደረጉት አያሌ ምክንያቶች መካከል የመጀመሪያው ይሆናል። ሌላው በወጉ የተሰራና ሲበላሽም ጥገና የሚደረግለት የገጠር መንገድ ባለመኖሩ ምክንያት የቱሪዝም መስህብ ሊሆኑ የሚገባቸውን የተፈጥሮ ጸጋዎች ሳይቀር ለዓለም ቅርስነት ጥያቄ ያቀረቡት ተኝተው አድረው ቀኑም ከመሸ በኋላ እንደነበር እናስታውሳለን። ለክልሉ ገቢ ሳይጨነቁ እንቅልፋቸውን በክልል ምክር ቤት ሲለጥጡ የኖሩት አዛውንቶቹ ኦዴዶች ያልተቋጨውን የእንቅልፍ አዚም ለጎረምሳው ኦዴፓ ካስረከቡ ወዲህ ምንም እንኳ ኦዴፓዎች እንደ ኦዴዶች ባይተኙም በልቶ የማይጠግበውን ከርሳቸውን ለመሙላት ሲሉ የክልሉን የገጠር መንገድ ጉዳይ ረስተው ህዝብ በወጉ የተሰራና ሲፈርስም እድሳት የሚደረግለት የመኪና መንገድ አጥቶ ወደ ገበያና ወደ ከፍተኛ የጤና ድርጅቶች ዘንድ የሚጓጓዘው በመከራ መሆኑ ሁለተኛው የኦህዴድ ኦዴፓዎች እንቅፋምነት ሊሆን ነው። በሶስተኛ ደረጃ ልገልጸው የምፈልገው ጉዳይ እንደ አማራ ክልል ባለስልጣናት ሁሉ የኦሮሚያ ባለስልጣናትም ለስልጣንና ለወዳቸው እየተሽቀዳደሙ ዜጎቻቸውን በተለይም ወጣቱን ክፍል ስራ አሳጥተው የሰነ ምግባር ድህነትን እንዲላበስ በማድረግ የሥርዓት አልበኝነት ካፖርት ደርቦ አደባባይ እንዲወጣ አድርገውታል። በአጠቃላይ ስለ ኦዴፓ ጉዳይ መናገር ከተፈለገ ብዙ ማለት ይቻላል። ኦዴፓዎች ከግንጦቹ ወያኔዎች የማይሻሉ እባቦች በመሆናቸው አገር ለማፈራረስ የመጡናቸውና ከአገር አፍራሽ የተራ ወንበዴ ቡድን ጋር በስውር የሚሰሩ የቅጥረኞች ስብስብ ሆነው ኢትዮጵያ ተብላ ለምትጠራ የባለ ታሪክ አገር ፍቅር አጥተው በጽንፈኝነት የዛር መንፈስ ተለከፉና ወጣቱን ካዳሚያቸው በማድረግ የህብረ ብሔር ስሜት ያለውን ብዙሃኑን የተከበረ የኦሮሞ ህዝብ እያሰቃዩት መሆኑን በአራተኛ ደረጃ ዝቃጭነታቸውን እንድናያስቻለን ባህሪያቸው ሆኗል። ወያኔ ለ27 ዓመታት ያክል የዝርፊያና ያፈናደሩን አድርቶ የክልሉን ለመሬት በማን አለበኝነት በመውረር የኦሮሞን አንጡራ ሀብት እያጋዘ ወደ ትግራይ ሲጭን ያለዳውላ እየተጫኑ መቀሌ ድረስ ሲያደርሱ የነበሩት እነ ስማይጠሬ አጋሰስ ኦህዴዶች ትራፊ የሚያሟጥጡ ግልብ ምሁራኖቻቸውን በዙሪያቸው ሰብስበው የኦሮሞ ህዝብ ስቃይ ሲከፍል ትንፍሽ ሳይሉ የኖሩት የኢስፖላ ዶክተር ፕሮፌሰሮች እንዲህ እንደዛሬው ብዙሃኑን ወጣት በጽንፈኝነት ጎራ ሳይሰለፍ በፊት የኦሮሞን ህዝብ ጥያቄ አንግበው በአገዛዙ ላይ የተነሱት የኦሮሞ ልጆች ታፍነው ሲሰወሩና ሲሰው አቤት ያላሉ ከብት ምሁራን የሌለ የታሪክ ድርቶ ደርተው ህዝብን ከህዝብ ጋር ያጋጩ በአገዛዙ ስር መወሸቃቸው ፍርድ ቀርቶ ሹመት ሆኗልና አምስተኛ የኦዴፓ ኦዴድ ኦነጋዊ የድል ቅኝት መሆኑ ነው። ሌላ አንድ ስድስተኛ ባህሪያቸው የሆነውን ጉዳይ ልትቀስና ወደ ሌላ የነገር ዘባተሎዬ ልለፍ። ኦዴድ ኦዴፓ ከስውር አጋራቸው ኦነግ ጋር በመሆን ምንም እንኳ በጎ የሆነ የተቀደሰ ድርጊት ባይኖራቸውም ለክፉ ስራቸውም ክብር ሲሉ የሚያሳስባቸው የጋራ የጥፋት ድርጊት ስላልፈጠረባቸው እንደ በራ እሪያዎች በተናጠል የጥፋት ግብረ ኃይሎቻቸውን ይዘው በመበታተር የሚፈጽሙትን ወንጀል ባንድ ላይ ሰብስበን ለማየት እንኳ ያልታደልንበት ወቅት ላይ ደርሰናል። አላማቸው ዝንፍ የማይል አማራ ጠል ስሜት ሲሆን ድርጊታቸው ግን ከላይ እንደተጠቀሰው መሰብሰቢያ እንደሌለው እንጨት የተበታተነ ሆኖ የተቀናጀ የወንጀል ተግባራትን እንኳ ያልተለማመዱ ናቸውና ለዚህ ዘባተሎዬ መደምደሚያ ይሆነኛል ባልኩት ስድስተኛ ባህሪያቸው ውስጥ ይህን ብልጠት ብሎ ነገር የማይነካካውን ሞኛሞኝ ተፋጥሯቸውን ማየት ይቻላል እላለሁ። በዚህ መሰረት መልሱ ምንም ይሁን ምን እነኚህ የሰው ገልቶች እንኳንስ ኢትዮጵያን የምታከል ውስብስብ ችግር ያለባትን ትልቅ አገር ይቅርና እነርሱ የተመኙትን የመንደርተኝነትን አስተዳደርን ይመራሉ ወይ ነው ጥያቄው። የተከበራችሁ ውድ ፍኖታዎች አንዱን ካንዱ እያሰናቀርኩ የነገር ዘባተሎዬ ወደ ሌላ ጉዳይ እንዳይሄድብኝ ተጠንቅቄ ማለት ያለብኝን ብቻ በማለት ከዚህ ደርሻለሁና ሌላኛውን የነገርን ጥንቅር ደግሞ እንደምከተለው ለመጠቃቀስ ሞክራለሁ። ከላይ እንደገለጽኩት እድለቢስ አብዮት ብቅ ይያለ ንጻነትን አሳይቶ ሲነሳን የኖርን የየዘመናት ጥቁር ልብስ ለባሾች መሆናችንን ያስታወሰው መጣጠፌ ወደ መካከለ አካባቢ ደግሞ አገራችን ኢትዮጵያ ለሸፍጠኛ መሪ እጅ እየሰጠች እያደር ከመጠነዛው ፖለቲካ ስር የባሰበት አገርና ትውልድ ገዳይ መሪ እንደሚወጣ ማሳያ መሳይ ሐሳብ ለመጠቆም ሞክሬያለሁ። ከዚህ በመከተል ደግሞ አምባገነን ገዢ የልብ ልብ አግኝቶ ህዝቡን ረግጦ ሊገዛ ከመችልባቸው ዋነኛ ስልቶች መካከል በፍርሃት የሚዋጠን ህዝብ በስነልቦና አንበርክኮ እንዲገዙለትና እንዲያመልኩት የማድረግን ዘዴ መጠቀምን እንደዋና ጉዳይ ሊወስድ ይችላልና ቆይቼ እገልጻለሁ ባልኩት አንጻር በትንሹም ቢሆን ለመነካካት እሞክራለሁ። በዚህም ሁኔታ ኢትዮጵያን ጨምሮ አያሌ የአፍሪካ አገራት መሪዎች ይህን ስልት ተጠቅመው ህዝባቸውን አንበርክከው ለመግዛት ችለዋል። ህዝብ ደግሞ በፍርሃት ተሸብቦ ላምባገነን ከተብረከረከ መሪን ማምለኩ አይቀርምና የባርነት ዘመኑ ረጅም የመሆኑ ነገር አጠያቂ አይሆንም። ሲከሰትና ሲታይ የኖረ የታሪክ ክስተትም በመሆኑ አንድ ባንድ ስናስተናግድ ቆይተናል። የህዝብ የበላይነትና ትክክለኛነት አጠያቂ ባይሆንም ከላይ በተጠቀሰው ምክንያት ህዝብ በመሰሪ ገዢዎች ፕሮፓጋንዳ ተጽዕኖ ስር ወድቆ በስህተት ጎዳና በሚገኝበት ወቅት አንዳንዴም በዋልድባ ይዘፈናል ነውና ምንም እንኳ ህዝብን ለመተቸት ጉልበቱ ባይኖረኝም አንዳንዴ በሚፈጠሩ ስህተቶች ላይ በመንተራስ ጥፋቶችን ጠቆም አድርጎ ማለፉ ሸጋ ነው እላለሁ። አምባገነንን አምልከው ታጋይን የመኮነኑ የቆየ ልማድ ከድሮ ጀምሮ እስካሁን ዘመን ድረስም ያለ የህዝቦች ባህሪ ሆኖ በመቆየቱ ከላይ እንደገለጽኩት በዚህ ሰበብም የስቃይ ገመዳቸውን አሳጥረው ካንገታቸው ሳይወልቅ እንደቆየ የምናውቅ እናውቃለን። ተወልዶ ያደገብን የልማዳችን ደግሞ ካምባገነን መሪጫማ ስር እንድንደፋና እርቃችንን ጥለን እንድናብድላቸው የተፈጠርን ሰዎች እስክንመስል ድረስ ስንባዝን የቆየን የህዝብ ክፍሎችም ብዙዎች እንደነበርን የየዘመናቱ ስርዓት በያዘው የታሪክ መዛግብት ሲዘክረው ይኖራል። አገር ወደፍ ተጋዮች ለጭቆን ህዝባቸው ሲሉ እላስ ጭራሽ በሆነ ትግል ውድ ህይወታቸውን ሳይቀር ሲገብሩ በነበረበት ወቅት አረመኔ አምባገነን መሪን እያሞካሹ በታጋይ መስዋዕትነት ላይ ያሟርቱ የነበሩ ብዙዎች እንደነበሩ እናስታውሳለን። አሁንም ቢሆን በተመሳሳይ ሁኔታ ላስመሳይ ሸፍጠኛ መሪ ተብዬ የማሽቃበጡ ጉዳይ እንዳለ ነው። የሚገድሉትን እየወደደ የሚሞትለትን ደግሞ የሚረግምና ለባንዳ ገዢ ጭራ ቆልቶ የሚያድር የህዝብ ክፍል እንዳለም ከምናየው ነባራዊ ሁኔታ መገንዘብ እንችላለን። ተማሪ ተንኮለኛ ነው የተባለበትን ወቅት እናስታውስና 60ዎቹ መጀመሪያ ጀምሮ የነበረውን የዚያን ትውልድ ተጋግሎ እንውሰድ። ካምሮ በላይ የሆነ ሲያስቡት የሚደንቅ እንቁ ገርል እንደነበር ሁላችንም እናውቃለን። ከመጣጥፌ መጀመሪያ አካባቢ እንደገለጽኩት ንጉሱ እጅግ የረቀቁ ክቡዋሳውን ተገዢ ነበሩና ካንገት የደረሰውን ጭቆና በመገንዘብ የንጉሱን አገዛዝ ሰንጎ አላስተነፍስ ያለውን የዚያን ትውልድ ተጋድሎ ተማሪ ተንኮለኛ ነው በንጉሱ ላይ ተነሳባቸው እየተባለ በታጋዩ ተማሪ ላይ አላላውስ ያላሉ ዋልታ ይነዛ እንደነበር ዛሬ በህይወት የሌለው አጎቴ ነግረኝ እንደነበር አስታውሳለሁ። እንግዲህ ልብ ይባልልኝ። መሬት ላራሹና ህዝባዊ መንግስት ይቋቋም እያለ ግንባሩን ለጥይት የሰጠን ታጋይ ተማሪ ጠገበ፣ ተማሪ ተንኮለኛ ሆነ እያለ ለራሱ መሬትና ነጻነት የሌለው ጭቁን ህዝብ የሚታገልለትን ከፍላው ግዞ ለሚገድለው ጨካኝ ገዢ ማሽቃበጥ ማለት የምንኛ የዋህነት ባህሪ እንደነበር ለኔ ግልጽ አይደለምና በዚህ ልለፈው። በርግጥ በንጉሱ ዙሪያ የተሰባሰቡት ነጭ ለባሾችና ሌሎች ባለጥቅመኞች እጅ እንደነበረበት መንገዘብ ይቻል ይመስለኛል። ይህ የመጀመሪያው የህዝብ የዋህነት ባህሪ የተገለጸበት ፍራትም በዚያ ጀግና ትውልድ እንደተገረሰሰ በመተኩ ግራዚያኒው ጥቁር ጭራቅ ተተካና የንጹህ ሰው ደም በየጎዳና እየጠጣ ሲያገሳ መንግስቱ ቪቫ መንግስቱ ቆራጡ ማሪያችን እያሉ ጉሮ ሸባየን ያቀልጡ የነበሩ ጥቂት የማይባሉ በወንደም እህቶቻቸውና ልጆቻቸው ደም ይዘባበቱ እንደነበር ለኢሰፓ ምስረታ እንኳን ሳይደርስ በኢሰፓ ኮንሰርት ታጥፎ ለደርግ ሲባዝን ህይወቱ ያለፈችው አጎቴን ጨምሮ የሁለተኛ ደረጃ ትምህርት ቤትን በር ሳይረግጡ በእውቀት ተርበው በስልጣን የጠገቡት ማህይማን የደርግ ስብስብ ህዝቡን በማስገደድም ይሁን በማባበል መንግስቱን ካንገት በላይ እንደሞካሹት ተደርጎ እንደሆነ መረዳት ይቻላል። ዋናው ጉዳይ ያምባገነኖች በትር ሲበረታ ህዝብ ለምን ሸብረክ እንደሚል ግልጽ ያለ መሆኑ ነገር ነው። እስከመቼ ነው ተሸብበን የምንኖረው? ታጋይን ባውሬ እያስበላን እስከመቼ እንዘልቃለን? አገርን የያዘን ማቅ ማልበስ ደግሞ ከምንም በላይ አምሳያ የሌለው ወንጀል መሆኑን መረዳት ያስፈልጋል ባይነኝ። እዚህ ላይ አንድ መሰረታዊ ነገር መታወቅ ያለበት ይመስለኛል። አንድ አምባገነን ገዢ እስኪበቃው ድረስ ሲቀጠቅጠን ሳለ አሜን እያልን ስንኖር ትንፍሽ ሳንል ከስልጣን በተነሳ ጊዜ ያለ የሌለውን ወንጀል ክስ ስንደረድር እንታያለን። ይህ ከየትም አያደርስም። ጨካኝ መሪ ስልጣን ላይ ሳለ አምሮ መታገል ሲገባ ስልጣን ከለቀቀ ወይም ከሞተ በኋላ ምላስ ማስረዘሙ ትዝብትን እንጂ ሌላን እንደማያመጣ ልናውቀው በተገባ ነበር። በርግጥ በስልጣን ዘመኑ በፈጸማቸው ክፉም ሆነ በጎ ተግባሩ ሲዘከርና ሲወቀስ መኖሩ የግድ መሆኑ ባይቀርም መሪን በስልጣን ዘመኑ ያለ ነጻነት ዋጋ ያገኘ ዘንድ አምሮ መታገል ሲገባ ጨቋኝ ገዥን እሽሩሩ ይያሉ እድሜውን ማራዘም ተከቢም ትክክልም አይደለም። ዛሬ በህይወት የሌለውና ከልክ ያለፈው እርኩስ መሪ ካመሮ በላይ የሆነውን ልንገልጽለት የማንችለውን በደል ፈጽሞብን ያለፈ ግለሰብ መሆኑ የሚታወቅ ሲሆን ብሩህ አምሮ ያለው መሪ እያሉ ሲያሞካሹ የኖሩ የህዝብ ክፍሎችም በብዛት እንደነበሩ እኔ ራሴ የታዘብኩት ጅልነት ነው። እንዲህ አይደለም አስተውሉ ስንላቸው በመንገድ አላስኬድ እያሉ ሲያስቸግሩን እንደነበር የደረሰባቸው ሁሉ በቅርብ የምታስታውሱት የታሪክ ክስተት ነው። መለስ ይመራው የነበረው ወያኔ ግብአተ መሬቱ ሲፈጸም ደግሞ እልልታውን ያቀለጡት እነኚህ የህዝብ ክፍሎች እንደነበሩ ዛሬ ላይ ሳስበው ግርም ይለኛል። እንዲህ አይነት ርካሽ ዜጋ መብዛቱ ደግሞ አሁን ላይ ለምናየው ተመሳሳይ ችግር መሰረት በመጣሉ አነጋጋሪ ለመሆን የቻለ ጉዳይ ሆኗል። በዚህ ዘመን መፈጠር የማይገባው መሪ በማለት ከዚህ ግባ የማይባል ክህሎት ባለቤት የሆነን አገር አጥፊ ግለሰብ ምድርን በጽንፈኛ ሰርሮ ያንድን ዘር የበላይነትን እያነገዘ ዜጋን የሚያሰቃይ አስመሳይ ቀጥረኛ ይህን ያክል ስም ሰጥቶ በባዶ ማግዘፍ ደግሞ ከላይ እንደገለጽኩት ለህዝብ የማይሆንን ገዢ አምልከን እያሽቃበጥን የምንገኝ የክፉ ልማድ ተሸካሚዎች ሆነናል ለማለት ይቻላል። አርበኛን ገፍትረን ባንዳን የምንሸከምበት ጫንቃችን ከዘመን ዘመን እየጠነከረ ስቃይና መከራችን በስቶ ፍዳን መቋቋም ሲያቀተን ካለፈው ተመረን መጪውን ጊዜ አለማሰባችን የሚያሳየው የቱንም ያክል ለነጻነታችን የምንጨነቅ አለመሆናችንን ነው። አምባገነን ገዢዎችን የምንሸከምበትን የልማት ድሪቶ አውልቀን መጣል ከሁሉም ቀድሚያ ልንሰጠው የሚገባ ግዴታ በመሆኑ አካፋና አካፋ የማለት ልብዳችን ሊዳብር የግድ ይሆናል። በዚህ መሰረት ጉዟችንን ታገር ወደድ ዜጋ ጋር በማድረግ የተገፋውን ህዝብ ከጭንቅ የሚወጣበትን መንገድ እናፈላልግ ዘንድ እህታዊ መልእክቴ ይሆናል። ከዚህ በተረፈ ከመጣብን መጠነ ሰፊ የጤና ችግር እግዚአብሔር በመህረቱ ያወጣን ዘንድ እየተመኘው የዛሬውን መጣጥፌን ከዚህ ላይ እቋጫለሁ። ቸር ያሰንብተን።
Yeah.